ክፍል ሁለት ፕሮግራማችን አሁን ይጀምራል። በዚህ ክፍል ከተለያዩ ገጣሚዎች የቀረቡ ግጥሞችንና ቀኝ ጌታ ዮፍታሄ ንጉሴን በሚመለከት ባለቅኔው ዮሐንስ አድማሱ ያቀረበውን አሰምተን የጠቅላላ ዝግጅታችን ፍጻሜ ይሆናል።
እንዳላሳደገ ያንን ሁሉ ጀግና ይጫወትበታል ይወያኔ ሙና ወይ አገሬ ጎንደሬ ፋሲል መዲና የነያሱ ዙፋን እንዲያረጀና በነሱም ያደሩ ሆኖ ሊቀርሆና አገሬ አርማጭሆ ፈልፈልና ተንፈል የጀግኖች መፍለቂያ የጎበዞች ክልል እንደምን ይደፈር በምንደኛ ምልምል አያገሬ ወይ አገሬ ዳባት የነገት አገሬ አገሬ ወገራ አገሬ ወፋርጉ ፎልቃይት ተገዴ ዳንሻና ሁመራ እንደምን ይደፈር በትግራይ ተራ ወይ አገሬ ቆራባ ታጠቃ አገሬ የጀግኖች ጎራ አገሬ አዳኝ አገር አገሬ መተማ በኢትዮጵያ አንድነት አካሉ እንዳልደማ እንዴት ወያኔ ታሪኩ ግማማ አገሬ አገሬ ስሜን ስሜን አምባላስ የነጋሪት አገር ባለብዙ ቅርስ እንዴት በቁታራ ክብሩ ይገሰስ አገሬ ሳህላ ወይ አገሬ ጸለምት አገሬ በየዳ ደረስ ጀራስ ድግን እንዴት በረረ ይሸምሸም አረ ጃሎ በሉ ጎበዝ ጃሎ በሉ ምን ሽሮ ሁሉ መውዘር አቀባውሉ ትናንትን ረስቶት ዛሬም እንዳመሉ ተከጀን ተሻግሮ ልጋ ይላላሉ ወይ አገሬ ስሜን አገሬ ወገራ በጠገበው ጥይት ለራበው ጎራ ይነበር ታሪክ በጣም የሚያኮራ በቁም ሊበላህ ነው የራበው አሞራ የሚመነጥረው የሚጠርገው ቢያጣ ወንደርን እንደ ልብስ ሊቀደው ጋሬጣ ያመልቶ ወያኔ ይኸው ልባግኝቶ በለስ ቀነውና በቋንቋ ዘናግቶ ወልቃየት ጠገደን ዳንሻናው መራን ከጎንደር ለይቶ ሰሊጥ አምርተናል ሰሊጥ እንሸጣለን ይበላኩን ሞልቶ እንኳይ ሲቀባጥር ወልቃየት ልብበል አርማጭሆም አዳምት ትግራይ ያበቅላለ ያንድ አገዳ ሰሊጥ ተርቦ ተጠምቶ የሚቀምሰው ሲያጣ ወያኔ ተከዜን ተሻግሮ ሲመጣ ከእንግድነት በቀድመች ነበረው ጣጣ እና ደጋጎቹ የአገር ዘበኞቹ የሀገር ጀግኖች ዘራቸው የጠፋ አይን አውጣ ወያኔ ታሪክ ሲያከረፋ የአባቶቹ ንብስት ገበሬው ሲቀማ ሁመራ ተመርቶ መቀሌ ሲለማ ምን አለ አርማጭሆ ምን አለ ወገራ ይህንን ሲሰማ በሰሚው ግራ ነው እንዲህ ያለ ነገር የአርማጭሆ ሱሪ የወልቃዎች ሱሪ የፋርግስ ሱሪ መች እንደዚህ ነበር ሰሜን አርማጭሆ ወልቃይት ጠገዴ ማረሻው ምንሽር መጎልጎያው ጓንዴ የሚለው ቀረርቶ ውሸት ነበር እንዴ አማነወይ ጎንደር የናችሁ
ግንቡም ተናገረ ምናልባትም ግንቡም ተናገረ ስል ግራ እንዳይገባችሁ ወይም ድንቅ እንዳይሆንባችሁ ምክንያቱም ህይወት ያላቸው ግዑዞች እንዳሉ ሁሉ የሚናገሩና የሚያስተምሩን ግዑዝ አካሎች አሉ ብዬ ስለማምን ነው። ምንም እንኳን አፋውጥተው በድምጽና በቃል አቀነባብረው አይናገሩም እንጂ ለምሳሌ አክሱም፣ ላሊበላ፣ ፋሲልና የሐረር ግንቦች ወዘተ አይናገሩም ብትሉኝ አልቀበላችሁም። ለምን ቢባል እነዚህ ቅርሶቻችን የተናገሩ የኖሩ የተናገሩ ያሉና ወደፊትም የተናገሩ የሚኖሩ ግዑዝ አካላት ናቸውና ነው። ስለዚህ ይኛውን ርዕሴን ግንቡም ተናገረ ብየዋለሁ። አዎ ግንቡም ተናገረ። ጎንደር አደባባይ ከዋርካው በላይ የቆመው አንበሳ በረሃቡም በጥሙም አካሉም አልከሳ። ግርማው ጢም ብሎ ከሩቅ እያሳሳ እንዳባታደሩ ምንዋያገሳ ለካስ ቃልም አብሮ ተማግሮ ነበረ። ግንቡም አፋውጥቶ እንዲህ ተናገረ። የብዙ ዘመን ውል በደም ቀለም ሆኖ ባጥንት የተጻፈ የትውልድ ተዋረድ አደራ ሆኖብኝ ነፍሴ ለቻረፈ ስንቱን አሳልፌ ስንቱን አየሁት በረጅም እድሜ በአራት መቶ ዓመት ረገና ብያ አለስሜነኛ ቀናንሰው ቀናንሰው መቶ ዓመት አሉኛ መቀመጥ አብዝቼ ስሜ ሊረሳ ነው ጀሮይን አላምንም ጊዜ ምስክር ታሪክ መስታወቴ ላሊበላ አባቴ አክሱምም አያቴ እኔ ምን ቸገረኝ ቢከሳ ተላቴ ፋሲል ሲገነባኝ መሰረት አስምሶ በቀስተ ደመና ሰንደቁን አውርሶ ኢትዮጵያዊነቴን ከደሜ ለውሶ እኔ ምን ቸገረኝ ያሉትን ቢሉኝ የስልጣኔ አምባ ከተንበሩ ነኝ ባዋቂዎች መሃል ያለ ድንቁርና ከማናንሽውም ወዲያ ይባልና አንድ ሆናችሁ ቁሙ ቃል ኪዳን ይግቡን። ጎንደር በዘመኗ ነበረች ገናና የታሪክ መዘክር የውበት መዲና። በረጅም ዘመን ባሳለፍኩት እድሜ ስንቱን ታዘብኩ በዝምታ ቆሜ ዝምታ ለብሼ ለጉድ ተጎልቼ ማንነቴ ጠፋ መቀመጥ አብዝቼ ዘመን ያለፈ ይተካ ዘመን የበደል ጥርቅም የግጥዋ ሞልቶ አብላላው ሆዴ በደከማ አይኖቼ ውሃ እየፈሰሰ ጎንደር በላንጀራ በንባዬ ያራሰ ቃል ኪዳን ሆኖበት ዛሬም ያልፈረሰ ፋሲል ሲገነባኝ መሰረት አስምሶ ኢትዮጵያዊነቴን ከደሜ ለውሶ ይኸው ነው እምነቴ የሰጠኝ አውርሶ ያጣቁር ያሽራል አሁንም መልሶ። አዎ ያጣቁር ያሽራል አሁንም መልሶ። ባሳለፍኩት ጊዜ በረጅም ዘመኔ ድርቡሽን ባንዳውን መቻጣሁት እኔ ቃሌን ተቀበሉ በንጹህ ልቦና ዘመኑን ልክፍ ወዲያ በሉትና የኢትዮጵያ በኩር ስኑራት ሙት የአንድነት አርማ ካሳ ይሁናት ወይራ ዶጋይ ወልድ ተባበሩላት። አሁን ወገን ወይራ ዶጋይ ወልድ ተባበሩላት። አሲል ሲገነባኝ ለዝናል ነበረን ለታሪክ ነው እንጂ መኩሪያ መከበሪያ እንድሆን ለልጅ በረጅም ዘመን ባሳለፍኩት እድሜ ስንቱን ታዝብ ያለው በዝምታ ቆም ጎንደር በዘመኗ ነበረች ገናና የታሪክ መቤት የጦቢያ መዲና የጥበብ መፍለቂያ ብታ ነገስት ፀሐይ ከዋክብቱ የደመቁላት አዕዋፍ በሰማይ የዘመሩላት ጀግኖች አንበሶቻ ዘብ የቆሙላት ለጦርነቱ አንድ የተመሙላት ለቅድስት ኢትዮጵያ የተሰሙላት ነበረች በኬን ድር ያገር መሰረት የቋራ አንበሳ የአንድነት አርማ ያገር አብነት የትውልድ መመኪያ ሕያው ምልክት የታሪክ መዘክር ከናትም እናት የማታበላልጥ አድሎ የሌላት የኢትዮጵያ ተስፋ ጎንደራችን የጥበብ መፍለቂያ የታሪካው ድማ ስማኒዛ ቀረች ሆናለች ባት ምክሬን ተቀበሉ በንጹህ ልቦና ይላል ፋሲል ግንቡ ወገን ምክሬን ተቀበሉ በንጹህ ልቦና የዘመኑን ልክፍት ወዲያ በሉትና ተባብራችሁ ቁሙ ቃል ኪዳን ግቡና ተባብራችሁ ስሩ ቃል ኪዳን ግቡና ቃል ኪዳን ግቡና አሁን የናት ምድር ጥሪ ጆቼ ድረሱ አሙኛል አሙኛል ካንገት በላይ አቤት ምን ያደርግልኛል ወጣኛማችሁን ደስ ይበለኝ ለኔ ባንድ ላይ ቆሙልኝ ጥግብ ይበላይ ለኔ እንዲህ ወደኋላ ታሪክ ብንበረብር ኦሮሞም አማራም ፋሲል ሁሉን ነበር ከኛ የተሻሉት ነዚያ ስልጥኖች ሰሜን ደቡብ ብለው መክረውት ነበር ወደኋላ ሂደን ምናል ባንቸገር ለማንን ትቼ እነማንን ልጥራ ከቴድሮስ ከፋሲል ከዮሐንስ ጋራ አይጉድ አይጉድ የጉዴ ብዛቱ አንቺ ያሉ ጠሩኝ እንዳልተባልኳንቱ ቴድሮስ ሽጉጥህን ሳትጠጣው ገና ነፍሴ ከስጋዬ ሳትለይ ቶሎና ያ የልጅ ፍቅራችሁ ሸተተኝ አምሮኛል ናፍቆታችሁ በስቶ እንቅልፍ የሚነሳ ሰቀቀን ሆኖኛል ይህን የውሸት ኑሮ ማናቀር መሮኛል ከገዝ ግዣ ልቄ ለወድቅ ደርሻለሁ ቶሎ ቀን አድርጉኝ አፋፍ ላይ ቆሜያለሁ ልጆቼ በርቱና እስኪ ደገፍ አርጉኝ በሕይወት እያለሁ ኋላስ የእናት ወጉን ምኔን አጠባለሁ የመከራው ድጌ ቀኑ ስለበዛ ወገቤ መምኗል አይደለም የዋዛ እንዲህ ብዬ ብዬ ውድቅ ካልኩባችሁ እንደው ለነካሳ ከቶ መልሳላችሁ ልጄ ወግ ኩራቴ ቴድሮስም ፋሲልም ጥፍታሉ ብዬ ስወድቅ ስነሳ ያሉትም ሌሎቹ አቀለሚሳ ወዴስ እንዲህ ብሏል መችለኛል በጂ አምላክ ለሁላችሁ ልብ ይስጥልኝ እንጂ ባካላቂ ለለምንህ ለይ ልጆቼ ሲያስቡኝ ሲያሳየኝ ባይኔ አባይና ጣና ከፊቴ ተንጣሎ ተከዜ ባናቴ ሲሄድ ተንከባሎ ጎንደር እንዴት ይለቅ በኋጥም ተቃጥሎ ፈጣሪም አልሰማ ባለቅሰው ባለቅሰው እንዴት አሳልፎ ለበይ ይሰጣል ሰው ፎገራን መሬት ለሸንኮራ ለሩዝ ባዳን ሲመኙት የመተማን አፈር ለጥጥ ለሰሊጡ ኮዲያ ሲመኙት ይገርማል ይደንቃል የናንተ ዝም ማለት ውሃውም አፈሩም ሁሉም የተመቸኝ እኔ ምን አውቃለሁ ስታመም ስከሳ ዝም አሉ ልጆቼ ለብሼ እንዳላጌጥኩ ካቦርታ በርሞሌ በዘነበው ወጀብ ቢታወክ አካሌ ምን ቅስሜ ቢነክስ እንባ ቢያቀዛይኔ የዶክተሩ አባት የሳይንቲስቱ እናት አልነበርኩም እኔ دلتون يالدلاتشو شادكم بمكرا تبتات لو كارو اندبلك عزمرا ولجا صادكي عبلتي سالبلا من لو ينجتي ساي خونو بتأكل الله ما سنن ملكم انكار ولا جسوا ونا هنا البيت عند من بس ستي يتات افانجتي بزاف بكتالو يتجيت او جرما لم لما كلاتي هتقفو يلم ململاين مني اقد طال اعتنتي لجو تشيين ما اقد طال دمنم بلو عينين ما يتنبر لزيش مدانيتو كذي عابو هالما ما تتأكل نبر يلجهود لناتو أكالين مداسس ترو نبر لفردو ما تتساك الله تشوفو زاري نغنيتي والد بعد دي سابوا مدر كتماك كراتشو باوروبا أمريكا انديهم كندا كتوايا ياتشو يمي عمين هنو اني لنغراتشو قلات متكنين نالين وطروت مرزن تكلوبنيال ورينا لوالتا على منغاغر قيدو يزونيال راس ودادن بركو متكيت ايروني بكلوت تكتك هونونيال يما درغو طفتوني غرا تغابونيال جوتشي فاتكو اسكي تسنادو بانت لاي هنونا جاكي ورق نو بزوني سرالغنا قندر فاسيل بلوي دستاي لمسمي يدانكو بنان تايدل بانجليز بطاليان اندزيا كامني بازنو انجتي انباين ودلاي لاملاك اندال بطل اتقبق عالهن بجن من دغنا يولدان منا او اتقبق عالهن لجن من دغنا يولدان لناتن يولدان لناتن
ጌታ ይፍታሄ ንጉሴ ከዮሐንስ አድማሱ ኮከብ እንኮከብ ይሄይስ ክብሩ የሚል የኖረ የግዕዝ አባባል አለ። አንድ ኮከብ በብርሃኑ በግዘፉ በጠቅላላ ተፈጥሮ ከሌላው ኮከብ ይበልጣል። እኔን የሚያስገርመኝ ይህ አይደለም። አንዳንድ ከዋክብት አሉ በተለየ አጠራር ተወርዋሪ የምንላቸው። በሌሊቱ ህዋ ውስጥ ካንዱ ማዕዘነ ሰማይ ወደ ሌላው ተወርውረው ብልጭ ብለው ይጠፋሉ። ይኩሉም የሆነው በቅጽበት ነው። ያንን በጨለማው ግርማ የተዋጠውን ህዋ በብርሃን ጎርፍ ፈንጥቀው አጥለቅልቀው ይጠፋሉ። ተመልካችም ከመገረም በሚመነጭ ዝምታ ይዋጣል። በኢትዮጵያም የስነ ጽሑፍ ህዋ ውስጥ ዮፍታሄ ንጉሴ አንድ ታላቅ ተወርዋሪ ኮከብ ነበረ። ብሩህ ነጸብራቁ ውበቱና ድምፁ አንድነት ተሰምተው አንድነት ቢበርቁ የሚያውቅለት ጠፍቶ ምስጢሩን አካቶ ተወርዋሪ ኮከብ በራሱ ነበልባል በራሱ ነዲድ ተቃጥሎ የጠፋ ተወርዋሪ ኮከብ በምናየው ሰማይ ነበረ በይፋ። አሁን ነበረ በዚያ ቅጽበት በሆነው የጽሑፉ ዘመን ዮፍታሄ የኢትዮጵያን የስነ ጽሑፍ ህዋ በቅኔ በግጥም በመዝሙርና ተውኔት የብርሃን ጎርፍ ፈንጥቆ አጥለቅልቆት ጠፍቷል። ዛሬ የሚያሳዝነው የዚህ ተወርዋሪ ኮከብ ተጽዕኖ በዘመናችን መጥፋቱ ነው። ስለ ዮፍታሄ ንጉሴ በሕፃንነቴ እናት አባቴ ሲያወጉ ሲወያዩ አንዳንዴም ሲከራከሩ ሰማ ነበር። በተለይ አባቴ ከዮፍታሄ ንጉሴ ተውኔቶችና መዝሙሮች ውስጥ በቃሉ የሚያስታውሳቸውን ስንኞች ሲያንጎራጉር እየሰማሁ የዮፍታሄ ፍቅር በሕፃን ልቦናዬና ስሜቴ ተሳለብኝ። ያኔ ከሰማኋቸው ትዝ የሚሉኝ አንተ ባላጎዛ ጎራዴ ግዛ እና ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጠሩባት ሳይዘሯት አብቅላ የተባሉት መዝሙሮች ናቸው። ሁለተኛው በጣም ጠሊቅ መዝሙር ነው። ጠሊቅነቱን የተገነዘብኩት ካደግኩ በኋላ ነው። ያኔ መዝሙሩ ይመስጠኝ የነበረው በቃላቱ ጣዕመ ዝማሬ ነበር። የፊተኛው መዝሙር ግጥሙን በሙሉ ላገኘው አልቻልኩም። የኋለኛው ግን ብርሃንና ሰላም ይባል በነበረው ጋዜጣ በሙሉ ተጽፎ ስላገኘሁት ከዚህ ቀጥሎ ጽፌዋለሁ። ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጥሩባት ሳይዘሯት አብቅላ ስንዴውን ጠብቃ እንክርዳዱን ነቅላ ስትመግበን አየን በፀሐይ አፍትላ። ምሳሌ ዘር አገራችን ንጹህ ዝናብ መንግስታችን በመልካሙ ዘር ላይ እንክርዳድ ሲዘራ አሳድገውና ከእንክርዳዱ ጋራ ገለባ ሲቃጠል ገበሬ ሲያበራ ታቃጥለዋለች እንክርዳዱን አብራ። ምሳሌ ዘር አገራችን ንጹህ ዝናብ መንግስታችን አይዞህ የኛ ጌታ ነገርህን አትርሳ አለስልሰህ ዝራ የስንዴውን ማሳ የተዘራችው ዘር ፈርሳና በስብሳ ታፈራለች ፍሬ ሙታ ስትነሳ። ምሳሌ ዘር አገራችን ንጹህ ዝናብ መንግስታችን በጊዜው የዘራ መልካም ዘር አትርፎ ከገበሮች ጋራ ማታ ተጥራ አርፎ በቸርነት ታጥቆ በቅን ተሰልፎ ደግሞ ዘሩን ዘራ መከር አሳልፎ ምሳሌ ዘር አገራችን ንጹህ ዝናብ መንግስታችን ኋላም ትምህርት ቤት ከገባው በኋላ በተለይ ሁለተኛ ደረጃ በነበርኩበት ጊዜ በብላታ ምርት ያዘን ሰዋስው ውስጥ የዮፍታሄ ቅኔዎች ግጥሞችና መዝሙሮች አልፎ አልፎ ተጠቅሶ በማግኘቴ በቃሌ አጥንቼ እንደ ዳዊት እደግማቸው ነበር። መጀመሪያ ምናቤን የመታው ስሜቴን የነካው የዮፍታሄ የቋንቋው ኃይልና ውበት ነበር። ኋላም ስለ ቅኔም ሆነ ስለ ግጥም አንዳንድ ነገር ከገረጫጨፍኩ በኋላ ያን መጀመሪያ ምናቤን የመታውን ስሜቴን የነካውን የዮፍታሄን የቋንቋ ውበት መመርመር ጀመርኩ። የዮፍታሄ ስንኞች መቀነባበር፣ የዘይቤው ወይንም የስለምኑ መተባበርና መዋሃድ፣ በስተቅኔውም በኩል የሰምና ወርቁ፣ የውስጠ ወይራው፣ የሰም ለበሱ፣ የህብሩና የምርምሩ አካሄድ እስከዛሬ ከተነሱት ገጣሚዎች ሁሉ ዮፍታሄን የተለየ ያደርጉታል። የዮፍታሄ ርቀቱ በኪነ ስራው ሁሉ ከሀብተ ትንቢት ጋር የተሳላው የዘይቤው ወይንም የስለምን ስልቱ ልዝብ በመሆኑ አይኮስልም ወይም ሌላ ሊቀዳው አይችልም። ወጥነቱ የተመሰረተው በዚህ ላይ ነው። ንጹህ የኪነት ወጥነት ነው። የዮፍታሄ ስንኞች ተተንትነው ውበታቸው አይረክስም፣ ነጋነታቸው አይጠፋም። ከቶም በተተነተኑ ቁጥር ውበታቸው የበለጠ ያማልላል፣ ይማርካል። ምስጢራቸው አይከፈልም። በተተነተኑ ቁጥር የሚጎላው ርቡዕ የነበረው የምስጢር አንድነታቸው ነው። የምስጢር አንድነታቸው ከቶ አይፋለስም። በተመረመሩ ቁጥር ውበታቸው ይበልጥ እየረቀቀ ምስጢራቸው ይበልጥ እየጠለቀ ነው የሚሄደው። ከዓመት እስከ ዓመት ልምላሜ፣ አበባ፣ ፍሬ እንደማይለያቸው እጽዋት ናቸው። ስንኞቹ ሁሉ በተውኔቶቹም ሆነ በመዝሙሮቹ የተለየ የግላቸው የሆነ ጣዕመ ዝማሬ አላቸው። በውስጣቸው ቀለም፣ ድምፅ፣ መዓዛ፣ ጣዕም፣ አካላዊ ህላዌ ተባብረው ይገኛሉ። ወይንም በሌላ አነጋገር ስንኞቹ ለአምስቱ ሕዋሳት አፍአ ደርሰው በእነሱ አማካይነት ዘልቀው ለሕዋሳት ውስጥ ይሰማሉ። በቅኔም ሆነ በግጥም ውስጥ በጠቅላላውም በኪነት ጽሑፍ እንደዚህ አድርጎ የሚያጽፍ ተራ ተውህቦ የለም። ለነ ክፍለ ዮሐንስ፣ ለነ ስነ ጊዮርጊስ፣ ለነ ተክሌ ዘዋሸራ፣ ለነ ዮፍታሄ ንጉሴ የተሰጠ ልዩ ድል የሚያስቀናና የሚያጓጓ ግሩም ተውቦ ነው። ዮፍታሄ ንጉሴ የተወለደው በ1897 ዓ.ም ጎጃም ደብረ ኤልያስ ነው። እዚያው ከተወለደበት አገር እየተማረ አደገ። በቤተ ክህነት ትምህርቱም እጅግ ምስጉን ስለነበረ ማዕረግ ተቀብሏል። ከተወለደ በ14 ዓመቱ ወደ አዲስ አበባ መጥቶ መጀመሪያ በሊጋባ ጽህፈት ቤት በኩል ይሰራ ነበር። ከዚያ በኋላ ግን በዳግማዊ ምኒልክና በተፈሪ መኮንን ትምህርት ቤት በአማርኛ ቋንቋና በመዝሙር መምህርነት ሰርቶ ነበር። ቀጥሎም በቅዱስ ጊዮርጊስ ትምህርት ቤት አስተዳዳሪና ዲሬክተር ሆኖ ነበር። ኢትዮጵያ በጠላት በተወረረች ጊዜ ዮፍታሄ በወለጋ በኩል አድርጎ በስደት ወደ ሱዳን ሂዶ ነበር። ካርቱም ሆኖ በ1929 ዓ.ም ስለ ኢትዮጵያ በጻፈው መዝሙር ውስጥ የሚከተሉት ትንቢታዊ ስንኞች ይገኛሉ። ጎበዛዝቴ ሆይ ቆነጃጅቴ፣ ምንኛ ነደደ ተቃጠለ አንጀቴ፣ እንመለሳለን በአዲሱ ጉልበቴ፣ እናንተም ተምርኮ እኔም ተስደቴ። ዮፍታሄ ከስደቱ በ1933 ዓ.ም ተመለሰ። በ1935 ዓ.ም በጥቅምት ወር لهج موسنيا مكربيت مكتل بريزيدنت تبلو تشمو በዚሁ ላይ እስከ 1939 ዓመተ ምህረት ሰኞ ሰኔ 30 ቀን ድረስ ሲሰራ ቆይቶ ሰኞ በቢሮአቸው ሲሰሩ ውለው እናምሽተው ከቤታቸው ገብተው ከተኙ በኋላ በማግስቱ ማክሰኞ ባልጋቸው ላይ ሙተው ተገኙ። ማክሰኞ ሐምሌ 1 ቀን በመካነ ስላሴ ተቀበረ። ቀደም ብሎ ስለ ብላስቲን ጌታ ህሩይ ወልደ ስላሴ ሞት ተጻፈው የንብርጉሮ መዝሙር የሚከተሉ ስንኞች ይገኛሉ። ሰውን ሰው ቢወደው አይሆንም እንደራስ ታመን ሳልጠይቅህ መቅረቴን አትውቀስ ባውቀው ነው ተመጣው እንደማልመለስ ይማርህ ማሪው እስትመጣ ድረስ አሁን ሄደ ብላክቴን ጌታ ህሩይን ሊጠይቅ እንዳለው በዚያው ቀረ አልተመለሰም። አወይ ጥርሴ ሞኙ ዘወትር ይስቃል ያለው ባለቅኔ በተወለደ በአርባ ሁለት ዓመቱ በድንገት ሙቶ ተቀበረ። ያ መዋግደ ህሊናው ኢትዮጵያ ሁናው የጽሑፍ ዘመኑን በረቂቅ የጽሑፍ ውበት የፈጀው ድንግል ሀገሬ ሆይ ጥንተ ተደንገሎ እያለ አቻካል ያላገኘላትን አገሩን የዘመረው ባለቅኔ ድንገት ሙቶ አረፈ። ያ እናጣሁ ወረታን እነ ከምሲን እነ ገድሉንና እነሱንም የመሳሰሉትን ባህሪያት የፈጠረው ባለቅኔ ክንዱን ድንገት ተንተርሶ ተኛ። ምናልባትም ቀደም ብሎ መላኩ በጎ ሰው የዮፍታሄ ዘመነኛና የወቅቱ ተቀናቃኙ ለአለቃ እልፍነህ የገጠመው የሐዘን እንጉርጉሮ ለዮፍታሄ ሞት የሐዘን መግለጫ ሳይሆን አይቀርም። ይቅር አይወራ የዮፍታሄ ሞቱ ይታወቅ የለም ወይ ድምፁ በመጥፋቱ። ዮፍታሄ ንጉሴ የሞተበት ምክንያት ምን እንደሆነ እስከ ዛሬ ድረስ አልታወቀም። እኔም በበኩሌ ጠይቄ አስጠይቄ በወግ የሚነግረኝ ሰው አላገኘውም። አንዳንዶቹ እንደሚሉት ከሆነ የገደለው የከሰል ጢስ ነው። የዚያን ጊዜ ሰንደቅ ዓላማችን ጋዜጣ ረቡዕ ሐምሌ 2 ቀን 1939 ዓ.ም ቁጥር 11 ገጽ 21 ስለ ዮፍታሄ ህመምና ሞት ቀጥሎ የተጠቀሰውን አጭር ማሳሰቢያ ጽፎ ነበር። የህመሙ አኳኋን በሚገባ ገና አልታወቀም። የጤና ጥበቃ ጽሕፈት ቤት ይገልጸዋል ብለን ተስፋ እናደርጋለን። እስከ ዛሬ ግን አልተገለጠም። ተገልጾም ከሆነ ማስረጃውን አላገኘውም። ዮፍታሄ ንጉሴ በመሰረቱ ባለቅኔና ገጣሚ ነው። ልዩ ገጣሚ፣ ልዩ ባለቅኔ ነው። ስሱ ነው፣ ቶሎ የሚሰማው፣ በጥብቅ የሚሰማው፣ ጠልቆ የሚሰማው የኪነት ሰው ነው። ግልብ ወይም የወሸኔ ስሜት ሲያልፍም አይነቃው። ግጥሙ ወይም ቅኔው ገና በእንግርቡ ስሜት ይነዝራል። አፋጀሽኝ ከተባለችው ተውኔት ውስጥ የሚከተሉት ስንኞች ከአፍላ ወደ አፍላ እየተሸጋገሩ የመጨረሻው የናፍቆት ስንኝ ላይ ይደርሳሉ። አፍላቸው ሳይቀንስ አይኔን ሰው አማረው፣ አይኔን ሰው አማረው፣ የሰው ያለህ የሰው አያብር አለንጋው የሌጊዮን መሪ ልጅ እስከ ማዕዜኑ የአስማንዲዮስ መሪ አያደሙ በእኔ የሳጥናኤል መሪ የቀበሮ እንግዳ በቤቱ አሳዳሪ ተበግ ተቀበሮ ቀበሮን አክባሪ ቀበሮን ወደ ቤት በግን ገደል መሪ የበግ ለምድ ለብሶ በጎች አባራሪ በቀበሮ አዋጅ አገሩን ወራሪ በለሰለሰ እርሻ አሜከላ ዘሪ እጅግ ተጠንቅቆ አባቱን አፍቃሪ አባቱን አፍቅሮ እናት አቃጣሪ እናቱን አቃጥሮ አባት አሳሳሪ አባት አሳስሮ በእናቱ መካሪ በእናቱ ላይ መክሮ አዋጅ አስነጋሪ በግራ የቆመው ሲመለስ ወደ ቀኝ እኔም በእናታችሁ ጎዳናው ሳይርቀኝ በዚያ ጊዜ እናንተን የሚያይ ሰው ናፈቀኝ። ከዚህ በላይ የተጠቀሱት ስንኞች ከተራ ወይም ከግልብ ስሜት ሊመነጩ የሚችሉ አይደሉም። በጣም ከሚጨነቅ ስለሚፈጽመው ነገር በጽኑ መዋግድ ከተያዘ ከተወጠረ ስሜት እንጂ። የዮፍታሄ ጽሑፍ አንዱ መለየው ሁለት ተጻራሪ ኃይል ወይም ሁለት ወይም ስሜት ማቀናጀት ነው። ይህ ለኪነሱ አይነተኛ ከሆኑ ዘዴዎች አንዱ ነው። ይህም ማለት አንዱን ስሜት በሌላ በተመሳሳዩ ወይንም በተጻራሪው ስሜት ማጉላት ወይንም እንዲጠነክር ማድረግ ማለት ነው። ለአንባቢው ወይንም ለጸሐፊው እርሱ የሆነ ስሜት ከሌላ ጋር በመቀናጀቱ እርሱ ወይንም ቀጥተኛ ይሆናል። ይፍታህም ሐዘንን ከደስታ ሳቅን ከለቅሶ ወዘተ እያጣመደ እያቀናጀ ጥንድ ጥንድ አርጎ ያቀርብልናል። ይፍታህ አንዱ የታላቅነቱ ምስጢር ከዚህ ውስጥ ክቡእ ሆኖ ይገኛል። ላብነት የሚከተሉትን ስንኞች ይመለከቷል። አወይ የኔ ነገር እንዲያው ተለባብሶ መስቀል ተሰላጢን ዘፈንና ልክሶ። ይፍታህ ወደ ቅኔና ወደ ግጥም የገባው የቅኔና የዜማ ትምህርት ቤት በነበረበት ጊዜ ነው። በቅኔና በዜማም ጥበብ የታሸው እዚያው ሳለ ነው። ወደ ቲያትር ዓለም ግን መቼና በምን ምክንያት እንደገባ እርግጡን ለማወቅ ለጊዜው አልቻልኩም። ይሁን እንጂ ወደዚህ ስራው ያስገባው አንዱ ምክንያት አዲስ አበባ ከመጣ በኋላ ለአማርኛ መምህርነት መመልመሉ ይመስለኛል። በዚያ ጊዜ በብዛት ተውኔት የሚጽፉና የሚያሳዩ መምህራንና ተማሪዎች ነበሩ። የሚያሳዩትም ብዙውን ጊዜ በየትምህርት ቤቱና በዘመኑ በነበሩት ሆቴሎች ውስጥ ነበረ። ለዮፍታህ ወደ ቲያትር ዓለም መግባት ሁለተኛ ምክንያት የሆነው የጊዜው ሁኔታ ይመስለኛል። በ1900ና በ1928 ዓመተ ምህረት መካከል ኢትዮጵያ ብዙ ተፈትናለች። ደራሲያኑም የሕዝቡን ስሜት ለመንካትና ልቡናውን ለማንቃት ለማነቃቃትም ምናልባት ዋና መንገድ የሆናቸው የዘመኑ መድረክ ሳይሆን አልቀረም። ዘመኑ የጥፊያ ዘመን ነበር። ዘመኑ የአገር ፍቅር የገነነበት ዘመን ነበር። ዘመኑ ኢትዮጵያ በብዙ ፈተና የተፈተነችበት ዘመን ነበር። እንደ ዮፍታህ ያሉትም የኪነት ሰዎች ስለ አገራቸው በጽኑ መዋግደ ህሊና የተጠመዱበት ዘመን ነበር። ለሐሳባቸው፣ ለስሜታቸው፣ ለጭንቀታቸው መክፈያ የሆናቸው የተውኔት ጽሑፍና የመድረክ ዓለም ነበር። ይህ ሁሉ ተዳምሮ ይሆናል የቲያትር ሥራ በዚያ ዘመን ከታላቅ ከፍታ እንዲደርስ የረዳው። የቲያትር ሥራ በጣም የተወደደ የተከበረና የታፈረ ጥበብ ነበር። ለብዙ ሙያም ሙሏል። ዮፍታህንም ወደ ቲያትር ዓለም ከገፋፉት ምክንያቶች ከፍ ብለው የተጠቀሱት ጥቂቶቹ ሳይሆኑ አይቀሩም። ያም ሆነ ይህ ዮፍታህ በተውኔት ድርሰትም ሆነ በሌላው አትኩሮ የሚመለከተው ወደፊትም ወደኋላም ነበር። የሚከተለው ግጥሙ ስለ ኢትዮጵያ የነበረውን ጽኑ መዋግደ ህሊናና ፍቅር አግዝፎ ያሳያል። የዘመኑንም መንፈስ ሕያው አድርጎ አስቀርቶልናል። አጥንቱን ልልቀመው መቃብር ቆፍሬ ጎበናን ተሸዋ አሉላን ከትግሬ ስመኝ አድር ያለው ትናንትና ዛሬ አሉላን ለጥይት ጎበናን ለጭሬ። ጎበና ሴት ልጁን ሊያስተምር ፈረስ አሉላ ሴት ልጁን ጥይት ሊያስተኩስ አገሬ ተባብራ ታልረገጠች እርካብ ነገራችን ሁሉ የምቧይካብ የምቧይካብ። ትምህርት እንዲሰፋ አገር እንዲጠና አራቱ ጉባኤ ይነሱልንና መኮንን ደረሶ አሉላ ጎበና አገራችን ትማር አሁን እንደገና። ጎበና ከፈረስ ጋራ ተነስ እንደገና። ይፍታህ ተውኔትም ሆነ ግጥም መዝሙርም ሆነ ቅኔ በብዛት መጻፍ የጀመረው አዲስ አበባ ከመጣ በኋላ ነው። ባገኘሁት መረጃ መሰረት በብዛት መጻፍ የጀመረው ከ1918 ዓመተ ምህረት ጀምሮ ነው። ከ1928 ዓመተ ምህረት ድረስ በጠቅላላው 16 ተውኔቶች፣ ግጥሞች፣ ቅኔዎች፣ መዝሙሮች፣ ዘፈኖችና ልዩ ልዩ ጽሑፎች ደርሷል። የጻፋቸው ተውኔቶች ሁሉ ተደጋግመው ታይተዋል። ተደናቂነታቸውም ወሰን ድንበር አልነበረውም። ለምሳሌ በ1924 ዓ.ም ሐምሌ 16 ቀን ከታዩት ቲያትሮች ዮፍታህ ያቀረበው እጅግ ደስ ስላሉኝ ከዚህ አንዱን ክፍል ላዘጋጁ ለአቶ የፍታይ ንጉሴ 300 ብር ጉርሻ ደግሞ በቀለባቸው ላይ የቀለብ ጭማሪ ተደርጎላቸዋል በማለት የዚያን ጊዜው ብርሃንና ሰላም ጋዜጣ ጽፎ ነበር። የፍታይን ራስ ምክንያት በማድረግ ሰንደቅ ዓላማችን ይባል የነበረው ጋዜጣ ስራይሞትን በሚል ርዕስ የተጻፈውን አተታ አስፍሮ ነበር። ማቹ አቶ የፍታይ ንጉሴ በህይወተ ስጋ ሳሉ ያሳዩአቸው ቲያትሮች ብዙዎች ናቸው። ከብዙዎቹ አንደኛ አፋጀሽኝ የሚባለው ቲያትር በማዘጋጃ ቤት ጽፈት ቤት በተቋቋመው ቲያትር ማስፋፊያ አሳሳቢነት ሐምሌ 16 ቀን 1939 ዓ.ም ከቁለ ቀን በኋላ በማዘጋጃ ቤት አዳራሽ በታየ ጊዜ ከቲያትሩ ድንቅነት በላይ የደግ ሥራ ሰራተኛው ሲሞት አለመሞቱን አሳሰበ። አፋጀሽኝ እውነተኛ መስዋዕትነት ያለው ቲያትር ነው። ከዚያ ቀደም በኢትዮጵያ ውስጥ የሆነውንና እድሏ ቀንቶላት የተደረገላትን ከፍ ያለ ታሪክ ገልጾ ያሳያል። ይህንንም ከመግለጽ በቀር የታሪኩን መግለጫ የሆነ በውስጡ ያለው አሰራርና አነጋገር ጠሪቅ ነው፣ ልብ ይሰብራል ብሎታል። በዚሁ ጋዜጣ ላይ አቶ በለጠ የተባለው ሰው ስለ የፍታይ ሥራ ቀጥሎ ያለውን ይናገራል። ምንም አሁን ደራሲው በመካከላችን ባይኖሩ የመልካም ሥራቸው መታሰቢያ ከኛ ጋር ሆኖ ዘወትር ሲያስታውሳቸው ስለሚኖር ስለ ቲያትር መጽሐፍታቸው ጥቂት እንድናገር ይፈቀድልኝ ዘንድ እለምናለሁ። አፋጀሽኝ ለአቶ የፍታይ ንጉሴ የመጀመሪያ ወይም የመጨረሻ ድርሰታቸው እንዳልሆነ መናገር የሚያሻ አይመስለኝም። ከ1928 ዓ.ም በፊት በልዩ ልዩ ምስጢራት የተቀመሙና የዝማሬ ጣዕማቸው የሰሜን ህሊና በሚመስጥ ዜማ የተቃኙ 16 ያህል ቲያትሮችና መዝሙሮች አዘጋጅተው በየጊዜው ለህዝብ በማሳየታቸው የቲያትርና የድርሰት ሊቅነታቸው በሰፊው የታወቀ ሆኗል። ስለዚህም በቲያትር ድርሰት በመላው ዓለም ከታወቁትና ስመጥሮች ከሆኑ ጸሐፊዎች አንዱ እሳቸው ናቸው ብለን ብንናገር አያሳፍረንም። እነዚያ የቀድሞዎቹ ድርሰቶቻቸው ሁሉ ታትመው ያልተራቡ በመሆናቸው በጠላት ምክንያት ስለጠፉ ዛሬ ልናገኛቸው ባለመቻላችን የሚያሳዝነን ሳይሆን አልቀረም። ይሆንም እነዚያ በኋላ በስደት አገርና ከተመለሱም በኋላ ይህንኑ ስራቸውን በታላቅ ትጋት ስለቀጠሉ 8 ያህል ቲያትሮችና ልዩ ልዩ ድርሰቶች አጥፈውልናል። እነዚህም እንደቀደሙት ሁሉ እንዳይባክኑና ተቆነጣጥለው እንዳይጠፉ ክቡር ፊታውራሪ ደምስቴ ወልደ ማኑኤል በመልካም ፈቃዳቸው ስላሰባሰቡት እነዚህም ጽሑፎች ተሰባስበው እንዲታተሙና አንድነት ተጠርዘው ሕዝብ እንዲጠቀምባቸውና የደራሲውም ስም ሲታወስ እንዲኖር ስላደረጉ እጅግ ልናመሰግናቸው ይገባል። ከዚህ በላይ እንደተገለጸው የዮፍታሄ ድርሰቶች በጣም ብዙ ነበሩ። ከተውኔቶቹ መካከል ስመጥር የሆነችው አፋጀሽኝ የተባለችው በስደት ላይ ካለ የጻፋት ተውኔት ናት። ከዚያ ቀደም ብሎ ስለናያ ከምቲና ስለናያ ባንቲ ቀጥሮ የጻፈው ተውኔት በጣም ዝነኛ አርጎት ነበር። በ1934 ዓ.ም እያዩ ማዘን የተባለ በአምስት የተከፈለ ተውኔት ጽፎ በደራሲው መሪነት ተዘጋጅቶ ታይቷል። ዮፍታሄ ቅኔውም ግጥሙም መዝሙሩም በርከት ያለ ነው። ብዙ ዘፈኖችም ራሱ ፈጥሮ አውጥቶ ነበር። ሙናዬ፣ የኛማ ሙሽራ፣ አንተ ባላጎዛ ጥቂቶቹ ናቸው። ስለ ዮፍታሄ ንጉሴ በሙሉ ለማተት አያመችም። እስቲ በመጠኑ ስለ ጽሑፎቹ አንዳንድ ነገር እናውሳ። የዮፍታሄ ዘይቤ ወይንም ስለምን የማይነካው የለም። የዘይቤው ሁሉ መሰረቱ ብሉያትና ሐዲሳት ናቸው። ከዚያም ታሪክን፣ ግብርናን፣ እረኝነትን፣ የዘወትር ኑሮን፣ እጽዋትን፣ አዝርዕትን ወዘተ ከመደበኛ ዘይቤው ጋር እያዋሃደ ምታታዊ የሆነውን ቅኔውንና ግጥሙን መዝሙሩንና ተውኔቱን ያቀርብልናል። ዘይቤው ሁሉን አቀፍ ነው። ላብነት የሚከተሉትን ይመለከቷል። ነበልባል እሳት ከሐመልማል ጋራ፣ ውእየትና እርጥበት ሁለቱም በተራ፣ እሳቱ ሳይጠፋ ሐመልማል አይሎ፣ ሐመልማል እሳቱን ሳያጠፋ ውሎ፣ ከግንብ አስገብቶ በጎቹን ቀላቅሎ፣ ይህንን ድንቃየ ሙሴ ተከታትሎ። زمن اندیه ارگو سلمن سیاس رده سو انگدائی خونم گزی نو انگدائی وها یباهریون سیمتال اطفا وها سیمتال تو اسات بیان کلافا اتفی اندائی اطفا اتفیم اندائی اطفا یه ملکوت گرما یهن تواهجو ملکام ارگو اسماما وینم عند اسلام نبرج یاند تلک گیتا تولد نبره بامت منتا منتا عربي جال لباس تجوان اصطا دي موسم تجوا انبات تلقبتا يالبال بملاشو طوات الناماتا كلامو چمالج قيال لامساي مچه لگيتا لالابي واسيساي السوان بملاشو دقمو يابابلو سستگي زيال بواتا لبالاتي يالو وينم عينين باينين دالاي مستوطو تفتو عينين قرق قرين بايني قدف قبتو عينين بايني مايت چگر خوني كتو ماننو يمي نگرين يينين قدف عيتو يوستهي امارينيا لاي لايون اللال وين يووهنو الدين بالاي يوستهي سوه كلو جيتو افتجشن وست عندو بهاري اندالو ما تارونو ایان دان دوسنی وین عرفتن اگر تچم کویوت علت داگم وینم عرفتن علکینو لمردات ببزو فرج ماستن تنی اسفل لگاد یسوفو بتم وانا مستیر بتنببه بتتنت تنکتر هیاونتو کف کف بلال یاشتال تامو اید در یامرد کال منابو بتام سفکینو نمستالی ስለና ያከምቲ እጻፈው ተውኔት ውስጥ ቀጥሎ የተጠቀሱት የማይዘነጉ ስንኞች ይገኛሉ። ጣልጣል አርግባቸው በእናቶ ይግለጡ መፋቀር ይሻላል አትቆራረጡ ጣትህ ረጅም ነው አያባን ትቀጡ የከምሲ ጓደኛ አያባን ትቀጡ ወይ ጠረን አካሌ ሽታው መጣፈጡ لو اندوم لتي توم لهو اللعلب بسو يكور راوليج كمسي يتبتعد تسو كم تار روبان تكتوم تاونتو شل مسجب تنستاننا لازماريو اندهي يالا ينقرو جمر سوريو ينتاتا قتناو يامار عينو بيكولا چلج ديوريك بيننسا انقوان عمستبر آدين ينبيتا ودياو ماكتاتلو يبان تكتو غبان يميهونو አንተ ቸኩልብን አያባን ትቀጡ ብር ማጣታችን አልታወቀም ቁርጡ ይለዋል ልፍታይ ንጉሴ የተለየ እንዳረቀ መርፌ የሚወጋ አይንና እጅግ የፈጠነ የተባጆሮ ነበረው ለምሳሌ በተውኔት ትርሰቶቹ ከፈጠራቸው ባህሪያት መካከል እንዳጣው ወሮታ የሚሆን ህይወት ያለው ነፍስ ያለው አማናዊ የሆነ ባህሪ ያላጋጠመኝ ለሱ መስፈል ወይም አቻለ መሆን ይችሉ የነበሩ ፍቅር እስከ መቃብር ውስጥ የሚገኙት ካብትሽ ይመርና አጋፋሪ ጉደታ ነበሩ ይፍታሄ የተውኔቱም ሆነ የግጥሙ መጽሐፍ በጣም የከረረ ነው ለሱም ዘመን ሆነ ለኛ የማይታለፍ ሀተታ ነው ለምሳሌ አፋጀሽኝ ውስጥ ስለ አርኩ መሄድ ሴቶች የዘፈኑት ሴቶች ተሰብሰቡ ፍልውሃ ድረስ አርኩ መሄዱ ነው እንድንላቀስ ሂደዋ ሂደዋ ምን ልበልህኔ ዋስን ቆሊዞ ይከተል ኃይኔ የሰው አገር አፈር በዘንግ የተማሰው ያንን አካላቱን ከሱን ቤት ለበሰው ጫማየውል ከግሬ ላይ ወለቀ አርኩ ደና ክረም ዋችን አለቀ ይፍታዬ በዚያ በብዕሩ አንዴ ሲሰነዝር ስሜትን የሚወር የሚያጥለቀልቅ ኃይለ ቃል ውስጥ ይከተናል አላ በቅምጫና እንጀራ ባገልግል ለላክል ሆይ ይጣፍጥ እንደሆን የትደት ሲሳይ አይኔን ሰው አማረው አይኔን ሰው አማረው የሰው ያለህ የሰው ይፍታይ የተውኔቱም ሆነ የግጥምና የቅኔ ብዕሩ ዓላማ በተቀዳሚ ኢትዮጵያ ነበረች ምዕራብ ወለጋ ሆኖ በ1929 ዓመተ ምህረት ከጻፋቸው መዝሙሮች ቀጥሎ የተጠቀሱት ስንኞች ይገኛሉ ሰምና ወርቁን አስተውሎ ይመለከቷል ድንግል ሀገሬ ሆይ ጥንተ ተደንግሎ ሕፃናቱ ታርደው ያንቺም ልብ ቆስሎ ልጅሽ ተሰደደ አንቺን ተከትሎ የሕፃናቱን ደም አዘክሪ ብሎ አስጨነቀኝ ስደትሽ እመቤቴ ተመለሺ አዳም አባታችን ደከመህ ምንኛ ስናውቅ እንዳለበት በገነት ምቀኛ በገዛ ርስታችን ሲገባ ቀማኛ ወደ ውጭ አንቀርም ተለይተን እኛ ለኢትዮጵያ የነበረው ጭንቅ ስለ ኢትዮጵያ በተባለው መዝሙር ውስጥ በጉልህ ተገልጧል። መዝሙሩን የጻፈው በ1929 ዓመተ ምህረት ካርቱም በነበረበት ጊዜ ነው። ምንም ባነበረሽ ከራሄል ያነሰ እምባይመልስም እምባ ጊዜው ካልደረሰ መራራው ሐዘንሽ እምባ እያፈሰሰ የልጆችሽ ርስት እንዴት ተወረሰ አዲስ አበባ ውባሽ ከርቀዘባ አይባባ ልብሽ አይባባ አይባባ ልብሽ አይባባ ልጆችሽ ልጆችሽ ሳይሆኑ ቢቀሩ አንቺን ለማጽናናት ሰዎችም ሲፈሩ ደርሷል የዋይታሽ ቃል ራማ ከበሩ ጊዜ ያለው ሊመለስ የስደትሽ ክብሩ። ቀኝ ጌታ የፍታዬ ንጉሴን ለጊዜው ለማስታወስ ያህል ከዚህ በላይ የተጻፈው በቂ ሳይሆን አይቀርም። ጽሑፉን ለማጠቃለል የፍታዬ ትንሽ አማርኛ በሚል ርዕስ በ1924 ዓ ም የጻፈውን አጭር ግጥም እጠቅሳለሁ። ወዳጅና ወዳጅ ምንም ቢፋቀሩ እንቁጣጣሽ የለም ሰው ሁሉ ባገሩ በጣም ብናፋፋ ፍቅር እንደዋዛ ብቻ የኛ ነገር እንቁጣጣሽ በዛ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። የነሎ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከታ በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ። የውሃ መልክ ያለ ሸገነትነሽ ጭራሽ ያላየሁት ቢሆን ተፈጥሮሽ የገነት ፍሬ ነሽ ብዬ ጠየቁሽ።